Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬውን ዝግጅቶቻችንን እናስተዋውቃችሁ። ጋምቤላ ውስጥ የክልሉ ተወላጅ የሆኑ አሜሪካዊ ሐኪምን ጨምሮ ሌሎች አራት የክልሉ ተወላጆች እስርን የተመለከተ ዘገባ ይኖረናል።
በሌላ ዘገባ ስደተኛውና በትችት አቅራቢነቱ የሚታወቀው ጋዜጠኛ አሁንም በሕይወት ለመኖሩ ማስረጃ እንድታቀርብ የቱርክ ፕሬዝዳንት ጠየቁ።
He fell out with this particular king and this particular
Jamal Khashoggi betelay kahunu ye Saudi nugusna mengist gar aygbabam Trump na America bemisetut digafim destenya adellem
zirsirun izanal
ye Lalibala qirs asassabinetu ye tesemmacho ye ketemwa nawariwoch beselamay self taqawmachon gelzawal
betelay betetianochu ya kallobet yedmi qoyita ansat ድንጋው በድሜ ብዛት እየታስታና እየታስታ የመጣ በመሆኑ ያንን ክብደት መሸከም በማይቻልበት ሁኔታ ነው።
ዝርዝሩን ይዘናል።
ቼዝ ዘ ድሪም በተሰኘ የባህል የጥበባትና የውበት ድርጅት የባህል መድረክ በሲልቨር ስፕሪንግ ሜሪላንድ ግዛት አርብ ምሽት ተዘጋጅቶ ነበር። በርካታ አፍሪካውያን በምሽቱም ታድመው ነበር።
ኢህአዴግ ባለፈው ሳምንት ውስጥ ለሶስት ቀናት ያካሄደውን 11ኛውን ድርጅታዊ ጉባኤውን በይፋ መጠናቀቁን ጉባኤው ያወጣው መግለጫ በተመለከተም ያነጋገርነው እንግዳ ሁለተኛ ክፍል ይዘናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ የምሽቱ ዜናዎቻችን ተመልሰን መተናል። በድንገት እንደጠፋ የተነገረው የሳውዲው ጋዜጠኛ ጀማል ፍለጋ ኢስታንቡል የሚገኘው የሪያድ ቆንስላ ጽህፈት ቤት መበርበር ፈልጋለሁ ሲል የቱርክ የውጭ ጉዳይ ሚኒስትር ጠየቀ። ይሁንና ቱርክ ላቀረበችው ጥያቄ እስካሁን ከሳውዲ በኩል የተሰጠ ምንም መልስ የለም። ይልቁንም የሳውዲ ባለስልጣናት የቱርክ ጥርጣሬ መሰረተ ቢስ ነው ሲል ነው የሚሰማው። የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሳልማን ባለፈው ሳምንት በተናገሩት ቃል ግን የደረሰበት በጠፋው የ59 ዓመቱ ጋዜጠኛ ጀማል ካሾጊ ጉዳይ ሪያድ አንዳችም የምትደብቀውም ሆነ የምንሰጋበት ነገር ስለሌለ በቱርክ መንግስት በኩል የቀረበው ጥያቄ ትቀበላለች ማለታቸው አይዘነጋም። የቱርክ ባለስልጣናትና ጋዜጠኛው አገራቸው ውስጥ በሚገኘው የኢስታንቡል የሳውዲ ኤምባሲ ውስጥ እንደተገደለ ይጠራጠራሉ። ግቢው ይፈተሽልን የሚለውን ጥያቄ ከዚሁ ጥርጣሬ የመነጨ መሆኑም ይታወቃል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሃይሌ ስልጣናቸውን ለቀቁ። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ከአምባሳደሩ ጋር ከተነጋገሩ በኋላ በሰጡት ቃል አምባሳደር ሄሊ በአመቱ መጨረሻ ላይ ስልጣናቸውን እንደሚለቁ ገልጸዋል። ይሁንና አሉ ትራምፕ፣ አምባሳደር ሄሊ በሌላ ስልጣን የአስተዳደሪ አካል እንደሚሆኑ ተስፋ አደርጋለሁ። ኒኪ ሄሊ በተባበሩት መንግስታት ዩናይትድ ስቴትስ ከወከላቸው አስቀድሞ የደቡብ ካሮላይና ገዢ በመሆን ያን ቦታ በመያዝ የመጀመሪያዋ ሴት ባለስልጣን ነበሩ። ለአፍጋኒስታን ሰላምና እርቅ የተመደቡት አሜሪካዊ ልዩ ተወካይ ዛልማይ ካሃላሊዛድ ፓኪስታን ውስጥ ከፍተኛ ባለስልጣናት ጋር ተገናኝተው ታሊባንን ከካቡል መንግስት ጋር ወደ ጠረጴዛ ውይይት ለማምጣት የሚያስችል ሁኔታ ላይ የጎረቤት ፓኪስታን እገዛን አስመልክተው ውይይት ማድረጋቸው ተገለጸ። ብዙ ሕይወት የጠፋበት የአፍጋኒስታን ጦርነት ባለፈው እሁድ 17ኛ አመቱን መያዙ ይታወቃል። በአፍጋኒስታን የቀድሞ የዩናይትድ ስቴትስ አምባሳደር ካሃላ ሊዛድ ከፓኪስታን ውጭ ጉዳይ ሚኒስቴር ቴማ ጃሙጃ ጋር በልዑካን ደረጃ የተካሄደው ውይይት መምራታቸውም ታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ መሐመድ ፋይዛል እንደገለጹት ከሁለቱም በኩል የተውጣጡ የደህንነት፣ የመከላከያና የዲፕሎማቲክ ባለስልጣን በውይይቱ ተካፍለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፈው። ጋምቤላ ውስጥ የክልሉ ተወላጅ የሆኑ አሜሪካዊ ሐኪምን ጨምሮ ሌሎች አራት የክልሉ ተወላጆች እስርን በተመለከተ ለዛሬ ዘገባ ይዘናል። ቆንጅት ታዬ ናት የዘገበችው፣ ወደዛው እንለፍ።
ጋምቤላ ከተማ ውስጥ የክልሉ አስተዳደር ባለስልጣናት ይውረዱ እያላችሁ ህገወጥ ተግባር እየፈጸማችሁ ነው፣ ሁከትም እየቀሰቀሳችሁ ነው ተብለው ቢያንስ አራት የአኝዋክ ጎሳ አባላት መታሰራቸውን የክልሉ ነዋሪዎችና በውጭ ሀገር የጋምቤላን ጉዳይ የሚከታተሉ የክልሉ ተወላጆች ገልጸውልናል። ከኑዌር ጎሳ የሆኑም ታስረዋል የሚል ሰምተናል ይላሉ ምንጮቹ። ከታሰሩት መካከል አንደኛው ሚኒሶታ ነዋሪ የሆኑት ኢትዮጵያዊ አሜሪካዊ የአእምሮ ሐኪም መሆናቸውን ነው ምንጮቹ የገለጹልን። ሌላው ዳልድም ተብሎ የሚጠራው የጋምቤላ ወጣቶች ለለውጥ ንቅናቄ መሪ እንደሆነ ገልጸውልናል። ጋምቤላ ከተማ መምህር የሆኑት አቶ ኦጁሉ ቦካን ማምሻውን በስልክ አግኝተናቸዋል።
እሁድ ተያዙ እና አሁን አልተፈቱም። ያው እሱ ዶክተር ማኝ ኡኩም እና ኡባንጉ ጉታ የቡድኑ መሪ ማለት ነው፣ የዳልዲም መሪ። አሁን ቅርብ ጊዜ ደግሞ ሶስት ኑዌር ታስሯል የሚባል ነገር ሰምተናል፣ ፕሬዚዳንት የማይደግፉ። ሶስተኛው ኡኩም ውጅሉ የሚባል አለ፣ ስቲል በዳልዲም ውስጥ የሚሰራ ማለት ነው። እሱ ባለ ሀብት ነው፣ ግን ያው አንድ ላይ ይሰራል ከኛ ጋራ። ግን ከዛ በፊት ግን መጀመሪያ የተያዘ ልጅ አለ። ቀኑ በትክክል አላስታውስም፣ ግን አንድ ሳምንት ይሆናል ከተያዘ። አሁን እዛ ጋር ታስሮ ነው ያሉ።
በምን ምክንያት ነው የታሰሩት?
ምንድን ነው ሰላማዊ ሰልፍ ተደርጎ ህዝቡ የአመራር ለውጥ ይደረግልን ሲሉ ነበር፣ በሰላማዊ ሰልፍ ላይ ማለት ነው። እና ለውጥ እንፈልጋለን ታፍነን አንኖር ምናምን ብሎ እናንተ የተሾሙ ሰዎች ዝም ብላችሁ እንደዚህ ይውረዱልን በማለት በህግ ያስቀጣቸዋል ተብሎ ተያዙ። እሱ ነው አንዱ። ሁለተኛው ያለው አሁን አለመረጋጋት ምክንያቱ እናንተ ናችሁ። እናንተ ባትበጠብጡ ያው ሰላሙ ባይጠፋ ነበር እና እናንተ ናችሁ አሁን የሰላሙ እንዲጠፋ ያደረጋችሁ። እናንተ ሪስፔክት የላችሁም። ለምን በህግ እንትን የተሾሙ ሰዎች ለምን ሰው ፊት ሰድቡታላችሁ ምናምን በሚል በተለይ ፕሬዚዳንቱ ማለት ነው።
የታሰሩትን ሰዎች ባሉበት ቦታ ለማየት ችላችኋል? እናንተ ሰው ቤተሰብ ያያቸዋል?
መጀመሪያ አይፈቀድም ነበረ፣ ግን አሁን ያው አሉ የሆነ ቦታ ጣቢያ ሳይሆን የሆነች ግን ማየት ይቻላል ማለት ነው። እኔ አልሄድኩም፣ ግን ጓደኞች ሂዶ አይተዋል። ግን ማን ነው ያሰራቸው? በምን ምክንያት ነው ምናምን በቃ አለቃዎችም ቢያሉ እኔ አላቅም ነው ያሉ ያሉ። አሁን
ኢትዮጵያዊ አሜሪካዊ እንደሆኑ የተነገረን ዶክተር ማኝ ኒያንግ ባለፈው ሳምንት በወቅቱ ሰዎች የተገደሉበትና ሌሎችም የቆሰሉበትን የጸጥታ ኃይሎች ጥቃት በተመለከተ ባቀረብነው ሪፖርት በስልክ ያነጋገርናቸው ሲሆኑ በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጥ እንቅስቃሴ ወደ ክልላችን መድረስ አለበት እንዳሉን ይታወሳል። ዊኒፔግ ካናዳ የሚኖሩት የክልሉ ተወላጅና ጉዳዩን የሚከታተሉት አቶ አጓ ጊሎም ዶክተር ሚያንግ መታሰራቸውን አረጋግጠውልናል።
አዎ፣ ዶክተር ማኝ በቅርብ አውቀዋለሁ። የአእምሮ ሕክምና ዶክተር ናቸው፣ ሳይኮሎጂስት ናቸው። እዚህ መነሶታ ሆኖ እሱም ፕሮፌሽናል ስራ ይሰራ ነበር። ትውልድ ኢትዮጵያዊ አሜሪካዊ ናቸው። በግል ስራ ነበር እዚህ የሚሰራ የራሱ ክሊኒክ ሁሉ አለው። አገር ቤት ሄዶ የጀመራቸው ስራዎች አሉ። እንደሚታዩ እንግዲህ አገር ቤት ብዙ ድጋፍ የሚሹ ዜጎች አሉን። እሱም ሄዶም የራሱ አስተዋጽኦ ለማበርከት ነው ሄደው። ስራዎቹም እዛ ነበር መስራት የጀመረው።
እዚህ ቤተሰብ አላቸው ሚኒሶታ?
አዎ፣ ቤተሰብ አለው።
ሊያገኟቸው ያሉበትን ሁኔታ በምን እንደታሰሩ የመሳሰለውን መገናኘት ችለዋል? መጠየቅ ችለዋል ቤተሰቦቻቸው?
አዎ፣ አናግሬያቸዋለሁ። እነሱም ያውቃሉ እንደታሰሩ።
ስለ ኢትዮ አሜሪካዊው መታሰር ጉዳይ ያውቅ እንደሆነ ከአዲስ አበባ የዩናይትድ ስቴትስ ኤምባሲ ለጊዜው ምላሽ ለማግኘት አልቻልንም። ጠይቀን እናቀርባለን። የዊኒፔጉ ነዋሪ በመጪዎቹ ቀናት ሚኒሶታ ውስጥ የተቃውሞ ሰልፍ ለማካሄድ እቅድ እንዳላቸው ገልጸውልናል።
ቆንጅትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የላሊበላ ቅርስን እንታደግ በማለት የከተማዋ ነዋሪዎች ከትላንት በስቲያ ሰላማዊ ሰልፍ አካሂደዋል። ቅርሱ በሰው ሰራሽና የተፈጥሮ አደጋ ጉዳት እንደደረሰበት ተገልጿል። ሙሉ ጥገና እስኪደረግለት ተብሎ የተሰራለት ጊዜያዊ ጣሪያ ቅርሱንም እየሰነጣጠቀው ነው ሲሉ የቤተ ክርስቲያኑ አስተዳዳሪዎች ስጋታቸውን ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች።
የኢትዮጵያን ቀደምት የስልጣኔ አሻራን የገለጠ የህንፃ ጥበብ ነው ቅዱስ ላሊበላ። ይህ ከአንድ አለት ተፈልፍሎ የተሰራው ውቅር አብያተ ክርስቲያናት ከ900 ዓመት በላይ እድሜ ያስቆጥሯል። እንደ አውሮፓውያን አቆጣጠር በ1978 ዓ.ም ከኢትዮጵያ አልፎ የዓለም ቅርስ ሆኖ ተመዝግቧል። ድንቅ የተባለው ይህ የታሪክ አሻራ በተለይ ከመቶ ዓመት ወዲህ የሰው ሰራሽና የተፈጥሮ አደጋዎች ተጋርጠውበታል። በተለይ ከ10 ዓመት በፊት ለመንግስትም ሆነ ለዩኔስኮ ቅርሱ ጥገና እንደሚያስፈልገው በተደጋጋሚ በቤተ ክርስቲያኑ አስተዳዳሪዎች ጥያቄ ቀርቧል። የኋላ የኋላ ግን ዋናው ጥገናው እስኪደረግ ድረስ ለአምስት ዓመት ብቻ ከዝናብና ከፀሐይ እንዲከላከል ተብሎ የተሰራው የባሰውን ቅርሱን ለመጉዳት ምክንያት ሆኗል ይላሉ ምዕመናንና አስጎብኚዎቹ። ይህ ያሳሰባቸው የከተማዋ ነዋሪዎች ትላንት ላሊበላን እንታደግ በማለት ሰልፍ አድርገዋል። አስጎብኚ ቀሲስ ደምሴ አስተያየቱን እንዲሰጥቶኛል።
መጠለያው የቆመው ከአንዱ ቤተ ክርስቲያን አናት አሊያም በቤተ ክርስቲያን ውስጥ ከሚገኘው ታነል አናት ላይ የቆመ በመሆኑ በተለይ ቤተክርስቲያኖቹ ካሉበት የእድሜ ቆይታ አንጻር ድንጋው በእድሜ ብዛት እየሳሳና እየሳሳ የመጣ በመሆኑ ያንን ክብደት መሸከም በማይቻልበት ሁኔታ ነው። ስለዚህ እነዚህ ጥናቶች የመጀመሪያው ነገር የቆመው ፒለሩ የቆመው አንዱ ቤተ ጎልጎታ በሚባለው አናት ላይ ነው። ሌላኛው እንደገና በቤተ አባ ሊባኖስ አናት ላይ ነው። ሌላኛው እንደገና ከቤተ አማኑኤል ግርጌ ስር ወይም በውስጥ ለውስጥ ከሚገኘው ታናት አናት ላይ ነው። ስለዚህ እነዚህ መጠለያ የቆሙባቸው አናቶች ወደፊት ለመደርመስ የሚያስችላቸው ሁኔታ ያለበት ሁኔታ በመሆኑ ይሄ እንዲጠና ተደርጎ ነበረ። ስለዚህ ሁለቱ ወይም ሶስቱ ድርጅቶች ያጠኑት ጥናት የተለያየና በተለየ አካባቢውን ሕዝብ በሚያምታታ ጉዳይ ላይ በመሆኑ አንደኛ ጥናቱ ህዝቡ የሚያውቀውና የሚያምንበት ራሱ ህዝቡ በአካል ያውቀዋል። ስለዚህ የቆመው አናቱ ላይ በመሆኑ፣ የቆመው ከታናሉ ላይ በመሆኑ፣ የቆመው ከቤተ ክርስቲያኑ ራስ ላይ በመሆኑ ምንም ጥርጥር የለውም። ሌላ ጥናት ሳይንቲፊክ የሆነ ዝርዝር ሁኔታ ሊያስፈልግ አይችልም። ስለዚህ በዚህ መሰረት ይሄ መጠለያ ምንም ሁለተኛ ሶስተኛ አማራጭ ሳይኖርበት መነሳት አለበት የሚል ጥያቄ ነው ለተደጋጋሚ ጊዜ ሲቀርብ የነበረው። ስለዚህ ይሄ ጥናት በተለያዩ አካላት የተጠና ጥናት ስለነበረ
የቤተ ክርስቲያኗ ዋና አስተዳዳሪ አባ ጽጌ ስላሴ መዝገቡ እንደሚሉት የቅርሱ ጥገና በመንግስትም ሆነ በዩኔስኮ ትኩረት እንዳላገኘ ይናገራሉ።
10 ዓመት በፊት እነዚህ የተጎዱት አብያተ ክርስቲያናት ጥገና እስከሚደረግላቸው ዓለም አቀፍ ምርምር ተደርጎ በምን ይጠገናሉ፣ ማን ይጠግናቸዋል የሚለው እስከሚጠና ድረስ አሁን ባሉበት ፀሐይና ዝናብ ቢያልፍባቸው ጉዳታቸው ስለሚጨምር ተብሎ በአውሮፓ ህብረት ፈንድ ለአራቱ ወይም ለአምስቱ አብያተ ክርስቲያናት መጠለያ ተሰርቶላቸዋል። እነዚህ መጠለያዎች የተቀመጠላቸው ጊዜ በነበረው በጊዜው የተገለጸው 5 ዓመት በላይ አይቆዩም። ከዚያ ድረስ የሚጠገንበት ቴክኖሎጂ ተገኝቶ ቅርሶቹ ተጠግነው ይነሳል ወይም ደግሞ ዘላቂ የሆነ መጠለያ ይሰራላቸዋል የሚል ቃል ነበር የተገባው። ሆኖም ግን እነዚህ 5 ዓመት በላይ አይቆይም የተባሉት መጠለያዎች አሁን 10 ዓመት በላይ አስቆጥረዋል። ጊዜያቸው ከማለፉም ባሻገር የተሰሩበት ብረት በጣም ከባድ እና እያንዳንዱ ትንንሽ ብረቶች የሚባሉት ሳይቀር በክሬን ነው እየወጡ የተሰሩትና በጊዜው የነበረው የአካባቢው የነፋስ መጠንና አሁን ያለበት የነፋስ መጠን በሙያተኞች ሲጠና እጅግ ልዩነት አለው። አሁን ኃይሉ እየጨመረ መጥተዋል። የነፋሱ ኃይል በዚህ ምክንያት ምናልባት ከባድ ነፋስ ወይም ደግሞ የመሬት መንቀጥቀጥ ቢፈጠር ራሳቸው ምንም አይሆኑም። በላይ ያለው ብረት ግን በራሳቸው ከቅርሶቹ ላይ ከወደቀ ያጠፋቸዋል በሚል ስጋት አሁን መጠለያው የሚያሳየው ክፍተት ስላለ እንዲነሳ የሚል ያው መንግስትን ማምኖበት የዩኒስኮ ባለሙያዎችን በተደጋጋሚ አምነውበት በአሁኑ ጊዜ ጥናቱ አልቆ ተግባራዊ እንዲሆን በማለት የተወጣ ሰልፍ ነበረ።
አባ ጽጌ ሥላሴ ያክለው ቅርሱን ለመጠገን የሚያስፈልገው ወጪ 300 ሚሊዮን ብር ሆኖ ሳለ የኢትዮጵያ መንግስት ግን በዚህ ዓመት የመደበው 20 ሚሊዮን ብር ብቻ ነው። በተደጋጋሚ ጥናት እየተደረገ ነው፣ ጥናቱ ተጠናቋል ቢሉም 5 ዓመት ሙሉ ጠብ ያለ ነገር የለም ነው ያሉት። ጉዳዩን የሚመለከተው የኢትዮጵያ ቅርስና ጥበቃ ባለስልጣን ነው። ዋና ዳይሬክተሩ አቶ ዮናስ ደስታ ትላንት ከአማራ ቴሌቪዥን ጋር በነበራቸው ቆይታ ጥገናውን ለማስጀመር ጥናቱ የተጠናቀቀ ሲሆን የበጀት ችግር እንዳጋጠማቸው ይናገራሉ።
ጥናት ብቻ ሳይሆን የፓይለት ፕሮጀክቶቹንም እና ከነሱ ጋር የተገኙትን ውጤቶች ሪፖርት ለዩኔስኮ አቅርበን ባለፈው ግንቦት ወር የዩኔስኮ ኢክሮምና አይኮሙስ የፊልድ ምዘና እዛው ላሊበላ ድረስ መጥተው አከናውነው እነሱም ይሄን አይተው ያደረግነውን ጥረት ጎልብቶ ለሁሉም አብያተ ክርስቲያናት ይሄን ነገር በማከናወን ቅርሶቹን ልንታደግ እንደሚገባ የያዝነው አቅጣጫ ትክክለኛ ተገቢና ይሄን ተሞክሮ እንደገና ወደ ተግባር በማስፋት ሊከወን እንደሚገባ የሚያሳይ ሪፖርት ባለፈው ሳምንት ቀርቦልናል። ብዙ ነው የሚጠይቀው የፋይናንስ አቅም በአንድ ጊዜ ስራዎችን ለማከናወን። ስለዚህ የፋይናንስ አቅሙ ከባለስልጣን መስሪያ ቤቱ አቅም በላይ ስለሆነ ሁሉም ለዚህ ግብዓት ሊኖራቸው የሚችሉ አካላት እዚህ ጉዳይ ላይ ልዩ ትኩረት ሰጥተው ድጋፍ እንዲሰጡን ነው በተደጋጋሚ እየጠየቅን ያለ ነው። ዓለም አቀፍ የሆኑ ኮንትራክቶች ውስጥ ለመግባት የግድ የፋይናንስ አቅሙ በእጃችን ሊኖር ይገባል። ስለዚህ ያንን የማረጋገጥ ስራ ነው ላለፉት 2 ወራት እየሰራን ያለ ነው።
አቶ ዮናስ አክለውም በቅርቡ በየደረጃው ከሚገኙ አካላት ጋር ምክክር በማድረግ የቱሪዝም ልማት ፈንድ የተቋቋመ ሲሆን ህዝቡ ድጋፍ እንዲያደርግም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደሚቀጥለው ዘገባችን የምናልፈው ሳውዲ አረቢያው ስደተኛውና በትችት አቅራቢነቱ የሚታወቀው ጋዜጠኛ አሁንም በህይወት ለመኖሩ ማስረጃ እንድታቀርብ የቱርክ ፕሬዝዳንት ጠየቁ። ፕሬዝዳንቱ ይህን ጥያቄ ያቀረቡት ጋዜጠኛው ኢስታንቡል በሚገኘው የሳውዲ ቆንስላ ጽህፈት ቤት ውስጥ ተገድሏል የሚል ክስ በቀረበበት ወቅት ነው። ትውልዱ ሳውዲ የሆነው ጀማል ካሾጊ ባለፈው አርብ ቆንስላው ጽህፈት ቤት የገባው ከአንዲት የቱርክ ዜግነት ካላት እጮኛው ጋር የፈጸመውን ጋብቻ የሚያረጋግጥ ህጋዊ ሰነድ ለመውሰድ ነበር ተብሏል። ከዚያ ወዲህ ግን ወጥቶ አልታየም። ጀማል ካሾጊ በዋሽንግተን ፖስት ጋዜጣ አምደኛ ለመሆን አስመልክቶ ከመቀጠሩ በፊት ነው ተብሏል ይህ ሁኔታ የተፈጠረው። የጋዜጠኛው መሰወር በቱርክና ሳውዲ አረቢያ መካከል ዲፕሎማሲያዊ ቀውስ እንደሚጭር እና በአካባቢ ያለውን ውጥረት ይበልጥ እንደሚያባብስ ጠቅሶ ባልደረባችን ሄንሪ ሪጅዌል ተከታዩን ዘገባ አጠናቅሯል። ትዝታ በላቸው ታቀርበዋለች።
በኢስታንቡል ሳዑዲ አረቢያ ቆንስላ ጽህፈት ቤት ውስጥ ምንድን ነው በጋዜጠኛ ጀማል ካሺጊ ላይ የተፈጠረው? በአሁኑ ጊዜስ የት ነው ያለው? ከተሰወረ 1 ሳምንት በኋላ እንኳን መልስ ያላገኙ ጥያቄዎች ናቸው። ወዳጆቹና ደጋፊዎቹ ትላንት ቆንስላው ህንጻ ደጃፍ ሰልፍ አካሂደዋል። የቱርክ ፕሬዝዳንት ሪሴፕ ታይፕ ኤርዶጋን ካሺጊን የገለጹት የግል ጓደኛዬ ሲሉ ነው። ፕሬዝደንቱ ዛሬ ቡዳፔስትን በጎበኙበት ወቅትም ሪያድ ጋዜጠኛ ካሺጊ በህይወት ለመኖሩ ማስረጃ ማቅረብ አለባት ብለዋል።
የሳውዲ ቆንስላ ባለስልጣናት ሰውየው ወጥቶ ሄዷል በማለት ብቻ ራሳቸውን ማዳን አይችሉም። እነኚህ ባለሥልጣናት ለዚህ ማስረጃ የማቅረብ ኃላፊነት አለባቸው።
ካሺኪ ወደ ቆንስላው የሄደው ባለፈው ሳምንት ማክሰኞ ሲሆን ምክንያቱም ከቱርካዊት እጮኛው ጋር የፈጸመውን ህጋዊ የጋብቻ ሰነድ የተሟላ ለማድረግ እንደነበር ተገልጿል። በውጪ ሆና ስትጠባበቅ የነበረችው እጮኛው የካሺኪ ሳይወጣ መቆየት በጣም እንዳሳሰባት ትናገራለች። ምርመራውን የያዙ የቱርክ ፖሊሶች ካሺጊ ተገሏል፣ አስከሬኑም በዲፕሎማቲክ መኪናዎች ከአካባቢው ተወስዷል ብለው ያምናሉ። ካሺጊ በአሁኑ ጊዜ የት እንዳለ አይታወቅም ሲሉም የኤምባሲ ዋና ጸሐፊ መሐመድ አልኦታቢ አስረድተዋል።
ቆንስላውና ኤምባሲው በጋራ ሆነው ካሾጊ የት እንዳለ ለማግኘት እየሰሩ ናቸው። እኛም በጉዳዩ ሐሳብ ውስጥ ገብተናል።
በሌላ በኩል ግን ካሺጊ በተሰወረበት ጊዜ አካባቢ ለምን በርካታ የሳዑዲ ባለስልጣናት ኢስታንቡል አውሮፕላን ማረፊያ እንደታዩ የቱርክ ደህንነት ሰራተኞች ምርመራው ይዘዋል። ጀማል ካሾጊ የሳውዲ አረቢያን መንግስት በመተቸት ባቀረባቸው ጽሑፎቹ ምክንያት በቀላ ይደርስብኛል በሚል ፍራቻ ያለፈውን አመት ያሳለፈው እዚህ ዩናይትድ ስቴትስ ውስጥ ነው። ለመጨረሻ ጊዜ የታየውም ከመሰወሩ 3 ቀናት አስቀድሞ ለንደን ላይ በተጠራ የመካከለኛው ምስራቅ የሰላም ጉባኤ ላይ ነው። በዚያን ወቅት ካሾጊ ሲናገርም
የፍልስጤማውያን ጉዳይ ሳውዲ አረቢያ ውስጥ አሁንም አብይ ጉዳይ ነው። መንግስት ምንም እንኳን ሀገሪቱን ሙሉ በሙሉ ቢቆጣጠርና ሰዎችን በማሰር የተቃውሞ ድምጾችን ቢያፈንም ጉዳዩ አሁንም አንገብጋቢ ነው።
ጋዜጠኛ ጀማል ካሾጊ የሳውዲውን ልዑል አልጋወራሽ መሐመድ ቢን ሳልማን እና ዋሽንግተን ራሳቸውን የለውጥ አራማጅ አድርገው ለተነሱት ሰው የምትሰጠውን እርዳታ አጠንክሮ ይተቻል። ዴቪድ ሃርድስ የካሾጊ ጓደኛና ሚድልስ አይ የተሰኘው ጋዜጣ ዋና አዘጋጅ እንዲህ ይላል።
ጀማል ካሾጊ በተለይ ካሁኑ የሳውዲ ንጉሥና መንግሥት ጋር አይግባባም። ትራምፕና አሜሪካ በሚሰጡት ድጋፍም ደስተኛ አይደለም። ካሾጊ የራሳቸው የሳውዲዎቹ ልጅ መሆኑ ደግሞ አልረዳውም። ነጻ አመለካከት ገነባ፣ በንጉሡና በመንግሥቱም ላይ ትችትን በግልጽ ማቅረብ ጀመረ። ስለዚህ ባለሥልጣናቱ ማስወገድ ነበረባቸው።
ይህን ጉዳይ አስመልክቶ አንካራ ለሳውዲ ጠንካራ ምላሽ እንድትሰጥ ጫናው በርትቶባታል ሲል የሚድል ኢስት አይ ጋዜጣ ዋና አዘጋጅ ዴቪድ ሄርድስ ያክላል።
ቱርኪ ሃዝ 4 ሚሊዮን Arab speakers. They have thousands of
Turk, 4 million አረብኛ ቋንቋ ተናጋሪዎች አሏት። ከግብጽ፣ ከሶሪያና ከየመን የመጡ ብዙ ሺህ ተቃዋሚዎችንም ታስተናግዳለች። እናም ቱርክ የነዚህን ዜጎች ደህንነት ማስጠበቅ ካልቻለች ፈጽሞ የተረጋጋች ሀገር ሆና መቀጠል አትችልም።
የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ይህንኑ ጉዳይ በተመለከተ በሰጠው አስተያየት ጋዜጠኛ ጀማል ካሾጊ ተገሏል የሚለውን የቱርክ ድምዳሜ ማረጋገጥ አልችልም፣ ሁኔታውን ግን በቅርበት እየተከታተልኩ ነው ብሏል።
ትዝታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ቼዝ ዘ ድሪም በተሰኘው የባህል የጥበብና የውበት ድርጅት የባህል መድረክ በሲልቨር ስፕሪንግ ሜሪላንድ ግዛት አርብ ምሽት ተዘጋጅቷል። በምሽቱ በርካታ አፍሪካውያንን ጨምሮ አሜሪካውያንም ተሳትፎበት ነበር። የምሽቱ መሪ ርዕስም በየዓመቱ ከጥቅምት ወር ጋር በተያያዘ የሚታሰበውን የጡት ካንሰር የሚመለከታቸው ባለሙያዎችና በካንሰር ህመም የዳኑ ተሞክሯቸውን ታዳሚው አካፍለዋል። የተለያዩ የአፍሪካ ሀገራት አልባሳትና የየሀገራቱ የባህል መገለጫ መድረኩ ላይ ቀርበዋል። መስታወት አራጋው ተከታዩን ይዛለች።
ለሶስተኛ ጊዜ የተዘጋጀው ዓመታዊው የባህል ምሽት መድረክ የተለያዩ ባህላዊ ሙዚቃ፣ ዳንስና በአፍሪካውያኑ የተዘጋጁ የተለያዩ ባህላዊ አልባሳት ታሪክ በማጣቀስ ለታዳሚው ለእይታ ቀርቦ ነበር። የምሽቱ የክብር ተጋባዥ እንግዳ በዩናይትድ ስቴትስ የአፍሪካ ህብረት አምባሳደር በዶክተር አሪካና ቺሆምቦሪ ኦዋክ የመክፈቻ ንግግር ነበር ዝግጅቱ የተከፈተው። ዶክተር አሪካና አፍሪካዊነትና የጡት ካንሰር ላይ ያተኮረ ንግግር ለታዳሚው አድርገዋል። ይህንን የባህል ምሽት ያዘጋጀው ቼዝ ዘ ድሪም የተሰኘው የባህልና የውበት ድርጅት ከተቋቋመ 9 ዓመታትን እንዳስቆጠረና በየዓመቱ በሚያዘጋጃቸው መድረኮች በዩናይትድ ስቴትስ በተለይም በዋሽንግተን ዲሲና አካባቢዋ የሚኖሩ አፍሪካውያንን ለማቀራረብ ከፍተኛ አስተዋጽኦ እንዳለው የማዕከሉ መስራች ወይዘሮ ህሊና ተፈራ ትናገራለች።
ኢቭኒንግ ኦፍ ካልቸርስ ብለን የምንሰይመው የባህል ምሽት ዝግጅታችን 3ኛ ዓመቱ ነው። አላማው እንግዲህ ቼስ ዘ ድሪም የድርጅታችን አላማ ቼስ ዘ ድሪም ካልቸር አርት ኤንድ ቢዩቲ አላማው የተለያዩ የባህል፣ የጥበብ፣ የወግ፣ የታሪክ ሁኔታዎችን በማሰባሰብ ከተለያዩ ዓለማት በተለይ አፍሪካ ቀመስ የሆኑ አገራት ባህላትንና ጥበብን የምናሳይበት ነው። በዚህ ዝግጅት ላይ ዘንድሮ በጣም የአፍሪካን ታሪክ ማግነን ስለነበረ ትልቁ ዓላማችን በእንግድነት የጋበዝናቸው የአፍሪካ ህብረት አምባሳደር ዶክተር አሪካና ናቸው። እንግዲህ 54ቱንም ሀገር የሚወክል ድርጅት ስለሚመሩ ዶክተር አሪካናን በክብር እንግድነት ጋብዘናቸዋል። በጣም ጥሩ ንግግር አድርገዋል። በተለይ ደግሞ ሰብአዊው ጎኑ የዘንድሮ ጡት ካንሰር ስለነበረ እሳቸው ደግሞ የሕክምና ባለሙያም ስለሆኑ በጡት ካንሰርም ዙሪያ በሴትነትም በእናትነትም በአፍሪካዊነትም በጣም ጥሩ ንግግር አድርገዋል እና የጡት ካንሰር ታክመው የዳኑ በዛ ውስጥ ያለፉበትን ያካፈሉበትን አጋጣሚ ነበረ። ተጋብዘው ክብር የሰጠንበት ጊዜ ነበር ለጡት ካንሰር ሰርቫይቨሮች።
በምሽቱ መረጃ ለማድረስና ግንዛቤ ለመፍጠር ከጡት ካንሰር ህመም የዳኑ ሰዎች ያለፉበትን መንገድ ለምሽቱ ታዳሚ አጋርተዋል።
Hello, praise God. If you're mighty God, you better know it. Let me tell you a little story.
ቬሮኒካ ሙሴ የጡት ካንሰር ህመምን በሕክምና ያሸነፈች ሴት ናት። እሷን መሰል ጥቂት ኢትዮጵያውያን ጋር የጡት ካንሰርን በተመለከተ ግንዛቤ ለማስጨበጥ ተገኝተው ነበር።
ድነን እግዚአብሔር ይመስገን። ሌሎችም አሉ እንደገና ተመልሶባቸው የሚታገሉ የኛም ነው። በየቀኑ መንገዳችን ቀላል አይደለም እና ይሄን አይነት ዝግጅት ላይ ግን ስለዚህ በሽታ አዌርነስ መሰጠት አንደኛ ከመታመማቸው በፊት ማንኛውም ሰው ሄዶ ወደ ሕክምና እኛን አይቶ በጊዜ እንዲሄድ ያደርገዋል። ሁለተኛ ደግሞ በበሽታውም ላይ ላሉት ደግሞ ይሄ ነገር ትኩረት በተሰጠቆ ቁጥር ለሁሉም ነገር በሽታው ትኩረት በተሰጠቆ ቁጥር ወደፊት መድኃኒት እንደሚገኝለት በተስፋ እንኖራለን፣ እንደሚገኝ ተስፋ አለኝ። ይሄ ደግሞ የሚፈጠረው እንደ ሁሌ አብረን ኮንቲኔንቱ አፍሪካን በአጠቃላይ ተባብሮ አንድ ደረጃ በዛ ላይ ደግሞ ከዚህ ሁሉ ደግሞ ሌላ ያው የባህል ደግሞ ችግር አለ። አለመናገር፣ አለመውጣት እንደ መጥፎ እንደ እርግማን ምናምን ተይዞ ስለሚታይ ይሄ በሽታ አለመናገርና ከበሽታውም ሌላ ደግሞ ብቻ መሰቃየት ደግሞ አለ እና ይሄ የሚያጠፋው እንደዚህ አይነት መድረኮች ብዙ ቢዘጋጁ በየጊዜው ቢዘጋጁ ትልቅ ጥቅም አለው።
ከካንሰር ህመም በሕክምና የዳኑ ተጋባዥ ሴቶችን ለማበረታታት በዩናይትድ ስቴትስ የአፍሪካ ህብረት አምባሳደር በዶክተር አሪካና ቺሆምቦሪ የአበባ ሽልማት ተበርክቶላቸዋል።
I'd like to, at this time, to give you something, just a little token of our appreciation for life, the fact that you're here. Please give them a round of applause.
በሜሪላንድ የሞንጎምሪ ክፍለ ከተማ ተወካይ ኤሪክ ራዥም ተገኝተው አጠር ያለ ንግግራቸውን አሰምተው ነበር።
And we're extremely proud of seeing the growth and making sure that so many people have a voice in recovery care. So give yourself a round of applause for also lifting up and speaking your voice.
ተመሳሳይ በታሪክ የዳበሩ መድረኮች በተደጋጋሚ ቢዘጋጁ ጠቀሜታቸው ከፍተኛ እንደሆነና ቢሮአቸውም ለሚያስፈልገው እርዳታ ከጎን እንደሚቆም ነበር የተናገሩት። የታዳሚውን ቀልብ ገዝቶ ያመሸው የተለያዩ ባህላዊ አልባሳት ከታሪኮቻቸው ጋር የቀረበበት መድረክ ነበር። Our brand is I International. በቼዝ ዘ ድሪም የሚዘጋጀው አመታዊ የባህል ምሽት የተለያየ አቀራረብ ይዞ በሚቀጥለው አመትም እንደሚዘጋጅ ታሪኩንና ባህሉን ማስተዋወቅ ለሚፈልግ ለማንኛውም ሰው መድረኩ ክፍት እንደሆነ የድርጅቱ መስራችና ስራ አስኪያጅ ወይዘሮ ህሊና ተፈራ በመጨረሻ ገልጻለናለች።
የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን የመራው ሞቅቢል ያበሮ፣ ስናስተናግዳቸው የነበርነው እኔ መስታወት አራጋውና
ጽዮን ግርማ ነበርን። ደህና ደሩ።